voice of America.
አዲሱ የኢሃደግ ሊቀመንበር ዶክተር አብይ አህመድ የፍታችን ሰኞ ጠዋት ጠቅላይ ሚኒስትርነት ቃለ መሐላ ይፈጽማሉ። ለኢትዮጵያ ሕዝብ ንግግር ያደርጋሉ። በኦህዴድና በኢሃደግ ምክር ቤት አባላት እምነት የተጣለባቸው ዶክተር አብይ የስልጣን ዘመን መጪ ተስፋዎችና ፈተናዎችም ከወዲሁ እያነጋገሩ ናቸው ብሏል እስክንድር ፍሬው ከአዲስ አበባ በላከው ዘገባ።
ወጣቱ የፖለቲካ ሰው ዶክተር አብይ አህመድ ከፊታችን ሰኞ ጀምሮ ጠቅላይ ሚኒስትር የሚለውን ማዕረግ በይፋ ይረከባሉ። እናም ከጥቂት ቀናት በኋላ ዘመነ ኃይለ ማርያም ደሳለኝ አቅቶ የርሳቸው የሐላፊነት ጊዜ ይጀምራል። የገዢው ፓርቲ ምንጮች ለአሜሪካ ድምጽ እንደገለጹት ሰኞ የሚካሄደው የፓርላማው ልዩ ስብሰባ አጀንዳ ይሄው ቃለ መሐላ የመፈጸምና የስልጣን ርክክብ ነው። ቃለ መሐላውን ተከትሎም ያኔ ጠቅላይ ሚኒስትር ተብለው የሚጠሩት ዶክተር አብይ ለመላው የኢትዮጵያ ሕዝብ ንግግር እንደሚያደርጉ ይጠበቃል። ያኔ ስለ አዲሱ ሰው የፖለቲካ አላማና አገራዊ እቅድ የተሻለ ፍንጭ ይኖራል። እድሜያቸው በ40ዎቹ መጀመሪያ የሆነው ዶክተር አብይ አህመድ ወደ ከፍተኛ ኃላፊነት የመጡት ደረጃ በደረጃ ነው። ኦህዴድ ከተመሰረተበት ጊዜ ጀምሮ በአባልነት የቆዩት ዶክተር አብይ ፓርቲው በወታደራዊ ዘርፍ የሰጣቸው ስምሪት ቀዳሚ ኃላፊነታቸው እንደነበር መረጃዎች ያሳያሉ። የኮሎኔልነት ማዕረግም አላቸው። በአጭሩ ኢንሳ በመባል የሚታወቀውን ብሔራዊ የመረጃ ደህንነት ኤጀንሲ ንድፈ ሐሳብ በመቅረጽና ወደ ትግበራ በመለወጥ መሳተፋቸውም ተገልጿል። የሳይንስና ቴክኖሎጂ ሚኒስትር ሆነው ባገለገሉበት አጭር ጊዜ ያመጡት ለውጥም የአመራር ብቃታቸው ማሳያ መሆኑን የሚናገሩ አሉ። የሆዴድ ቃል አቀባይ አቶ ካሳሁን ጉፌ አንዱ ናቸው።
ላንድ ወተካሉ የሰሩት ያንን ቢሮ ዶክተር አብይ ብዙ ጊዜ የ21ኛው ክፍለ ዘመን አመራር ነው፣ ስትራቴጂስት ነው፣ ኢኖቬተር ነው፣ ሐሳቦችን ያፈልቃል፣ በጣም ወርኪንግ ኢንቫይሮንመንት በማመቻቸት ይታወቃል። ሳይንስና ቴክኖሎጂ ሚኒስቴርን ከተራ መስሪያ ቤትነት እንደ ቱሪስት መዳረሻ መስል እስከሚጎበኝበት ተቋም ድረስ የቀየረና ተገበረ ሰው ነው። በተመሳሳይ ታድሶ በተጀመረበት ወቅት በምክትል ፕሬዝዳንት ማዕረግ የኦሮሚያ ብሔራዊ ክልላዊ መንግስት ከተማ ልማትና ቤቶች ቢሮ ኃላፊ ሆኖ በተቀመጠበትም ወቅት ዝም ብሎ ባዶ ኮንዶሚኒየም የሚመስል ህንጻን በጣም ሞደርን አድርጎት ለአይን የሚማርክ ማንም ሰው ፈዞ የሚያይበት ዲዛይን ያደረገ በጣም ፔፐርለስ ወርኪንግ ኢንቫይሮንመንት የፈጠረ የሰራተኛውን አመለካከት የቀየረ አለቃና ምንዝር አስተሳሰብ ያጠፋ አብሮ በቲም ብዙ ስራ የፈጸመ ጓድ ነው።
በግል ህይወታቸው ባለትዳር የሁለት ልጆች አባትና የፕሮቴስታንት ክርስትና እምነት ተከታይ ናቸው ዶክተር አብይ። እናም ወጣቱ የቤተሰብ አስተዳዳሪ አሁን ደግሞ ታላቅ አገራዊ ኃላፊነት ሊረከቡ ተዘጋጅተዋል። በአዲሱ ኃላፊነት ሊመዘኑም ጊዜው ደርሷል። ምንጮች እንደሚገልጹት ሂደቶችም እንዳረጋገጡት ፓርቲያቸው ኦህዴድ ለዚህ ኃላፊነት ካመነባቸው ቆይቷል። ከርሳቸው በፊት የኦህዴድ ሊቀመንበር የነበሩት አቶ ለማ መገርሳ ያንን ኃላፊነት ለዶክተር አብይ አስረክበው ወደ ምክትልነት ዝቅ ብለዋል። በኢሃደግ ምክር ቤት ለሊቀመንበርነት ብሎም ለጠቅላይ ሚኒስትርነት በተደረገው ምርጫ ዶክተር አብይን ለእጩነት የተቆሙትም ራሳቸው አቶ ለማ መሆናቸውን ምንጮች ነግረውኛል። የተመረጡት ከኦህዴድ ውጭ ያሉ የኢሃደግ አባል ድርጅቶችን ድምጽ ጭምር በማግኘት መሆኑ ደግሞ በግንባሩ ውስጥ የተሰጣቸውን ቦታ ሊያሳይ ይችላል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ራሳቸው ዶክተር አብይ እንዲመረጡ መፈለጋቸውን እነዚሁ ምንጮች ጠቁመዋል። አቶ ኃይለ ማርያም ስልጣናቸውን ለማስረከብ የወሰኑት የመፍትሄው አካል ለመሆን ፈልጋለሁ በማለት ጭምር እንደሆነ ይታወሳል። ለዶክተር አብይ መመረጥ አንዱ ምክንያት ተቃውሞ የበዛበትን የኦሮሚያ ክልል የሚወክሉ መሆናቸው እንደሆነ የሚገልጹ አስተያየት ሰጪዎች አልጠፉም። በአገሪቱ ላለው አለመረጋጋትና ለቀጠለው ፖለቲካዊ ችግር መፍትሄ ይሆናል በሚል ሳቤ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ በእነዚህ አስተያየቶች አይስማሙም። የእርሳቸው መመረጥ ለለውጥ የተዘጋጁ ናቸው ከሚል ሳቤ ጋር የተያያዘ እንደሆነ ነው የሚያምኑት።
በራሱ የአዲሱ ተመራጭ መሰየም ለዚህ ነው ብሎ መናገር አይቻልም። ምክንያቱም የነበሩት ጥያቄዎች በጣም ከዚህ የዘለሉ ናቸው። እገሌ መሆን አለበት፣ እገሌ መሆን የለበትም የሚለው አይመስለኝም። ነገር ግን ለለውጥ የተዘጋጀ ለለውጥ ራሱን ያስገዛ ሰው ቢመራው ሌሎች የተነሱ በርካታ የህብረተሰቡን ጥያቄዎች ይመልሳል የሚል እሳቤም የነበረ ይመስለኛል። በተከታታይ የሚወሰዱ እርምጃዎች ናቸው ዋናዎች። ማለትም ለህዝብ ተገቢ ጥያቄዎች ትክክለኛ መልስ ለመስጠት የሚያስችሉ ሁኔታዎችን ቀይሶ ወደ ተግባር የመግባቱ ጉዳይ ነው ዋናው ጥያቄ የሚሆነው።
በዚሁ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ሌላው ተንታኝ ዶክተር አስናቀ ከፋለ በበኩላቸው ውሳኔው ሁለት ነገሮችን ያማከለ እንደሆነ ይገምታሉ።
በአንድ በኩል ይህን ነገር ስንመለከተው ከዚህ በፊት ባልተለመደ ሁኔታ የዚህ የሊቀመንበር ምርጫው ብዙ ውይይት ተደርጎበታል። ኦህዴድ በቅርቡ ባደረገው ስብሰባ የአመራር ሽግሽግ አድርጓል። ባለፈው ጊዜ የኦዲት ስራ አስፈጻሚ የሰጠው መግለጫ ለየት ያለ መግለጫ ነው የሰጠው። ስለ አለው የፖለቲካ ሁኔታ ከሌሎች ተቋማት ያሉሽ ጋር የመስራት የፖለቲካ ምህዳሩን በማስፋት በተመለከተ ያወጣው ሐሳብ አለ። ከዛው ተጨማሪ በቅርቡ አመራር ሽግሽግ በሚደረግበት ጊዜ አቶ ለማ መገርሳ ከኦዲት ሊቀመንበርነት ተነስተው ምክትል ሊቀመንበር ሲሆኑ፣ ዶክተር አብይ ሊቀመንበር ሲሆኑ አመራር ላይ የመስተታተፍ ፍላጎት በኦዲት ማሐከል እንዳለ ወደ ፌደራል መጥቶ ሚና ለመጫወት ከፍተኛ አመራሩ ላይ በምርጫ ላይ መምጣት ፍላጎት እንዳለ ያሳየ ይመስለኛል። ሌሎች እንግዲህ የምክር ቤቱ አባላትም አሁን እድሉን ለዶክተር አብይ ሲሰጡ ለሀገሪቱ አሁን በዚህ በተቃውሞ በብዛት ያለበት የኦሮሚያ ክልል ከመሆኑ አንፃር መፍትሄ ሊያመጣ ይችላል የሚል ሐሳብ ያለም ይመስለኛል። ያለውን ችግር ለመፍታት አንድ እርምጃ ሊሆን ይችላል ተብሎ የታሰበ ይመስለኛል።
የዶክተር አብይ ስኬት ሊኖራቸው በሚችለው የስልጣን መጠን ጭምር እንደሚወሰን ከወዲሁ እየተናገሩ ያሉ ወገኖች አሉ። እንደዚህ አይነት አስተያየቶች መነሻ የሚያደርጉት የጠቅላይ ሚኒስትር ኃይለ ማርያምን የስልጣን ዘመን ነው። ከዚህ ዓለም በሞት የተለዩትን አቶ መለስ ዜናዊን ተክተው በ2005 ዓመተ ምህረት መጀመሪያ ወደ ጠቅላይ ሚኒስትርነት የመጡት አቶ ኃይለ ማርያም ሙሉ ስልጣን አልነበራቸውም የሚሉ ወገኖች መኖራቸው ያደባባይ ሚስጥር ነው። እንደዚህ አይነት አስተያየቶችና ራሱ ኢህአዴግ የሚያራምደው የጋራ አመራር የተሰኘ መርህ የዶክተር አብይን ስልጣን ሊገድቡ ይችሉ ይሆን? የአዲስ አበባ ዩኒቨርሲቲው ዶክተር አስናቀ ሐሳባቸውን አካፍለውኛል።
ይሄ ነው ለማለት በአሁኑ ጊዜ የሚከብድ ይመስለኛል። ለምን እንግዲህ አንዱ ያየነው ነገር ምንድነው? በሕገ መንግስቱ የተቀመጡ ስልጣኖች አሉ፣ የስልጣን ክፍፍሎች አሉ። ለምሳሌ በስራ አመራሩና በስራ አስፈጻሚውና በሕግ አውጪው በፍርድ ቤት መካከል ሕገ መንግስቱ ስልጣኖችን ከፋፍሏል። ግልጽ በሆነ መልኩ ስልጣኖችን ከፋፍሏል። የሆነው ግን ምንድነው? ባለፉት አመታት ያየነው መሪ ድርጅቱ ወይ በፖለቲካል ፓርቲውና በመንግስት መካከል ያለው የስልጣን ክፍፍል ወይም ደግሞ ገደብ እየሳሳ በመምጣቱ በመንግስትና በፓርቲ መካከል የመቀላቀል ነገሮች በሰፊው ተንጸባርቀዋል። ይሄን ነገር እንዴት አድርገው አንድ ሰው ብቻውን ሊያርቀው ይችላል የሚለው አስቸጋሪ ይመስለኛል አሁን ባለው ሁኔታ። ያም ሆኖ ግን አንድ ሰው ወደ አመራር በሚመጣበት ጊዜ እንደው ወደ አመራር ወደ የዚህ የፖለቲካ አስተዳደር መሮዎች በመንገባበት ጊዜ ሁለት ነገሮች ያሉ ይመስለኛል። በእንግሊዝኛው ኤጀንሲና ስትራክቸር፣ አንድ መዋቅሩ ምንድነው የሚሰጠው፣ መዋቅሩ ምን ፈተናዎችን ያመጣል፣ ምን አማራጮችን እድሎችን ይሰጣል። ሁለተኛው ደግሞ ራሱ አንድ ሰው ወደ አመራር በሚመጣበት ጊዜ የራሱ ምን አይነት እድሎችን ይፈጥራል። እንግዲህ የዚህ መስተጋብር ነው መጨረሻ ላይ አንድ አመራር ጥሩ ነው በጥሩ ሁኔታ ሊወጣ ይችላል ወይም ላይወጣ ይችላል የሚለውን። እንግዲህ ዶክተር አብይን በዚህ በሁለቱ መካከል አንደኛ መዋቅሩ መጀመሪያ አሁን ሲመረጡ የኢህአዴግን ፕሮግራም ሊያስፈጽሙ በኢህአዴግ ስራ አስፈጻሚ በኢህአዴግ ምክር ቤት ነው የተመረጡት። እዚህ የፖለቲካ ድርጅትን አላማ ለማስፈጸም ነው የተመረጡት። ከዛ ውጭ ይሆናሉ ለማለት አስቸጋሪ ነው የሚሆነው። በሌላ በኩል ደግሞ የራሳቸው ሰብዕና ምንድነው፣ የራሳቸው በዚህ አስቸጋሪ ፈተና ባለበት ወቅት ይህን አመራር ለመውሰድ ራሳቸውን በእጩነት ሲያቀርቡ ድጋፍ ሲሰጣቸው ምን ለማበርከት አስበዋል የሚለውን ማየት ነው የሚሻለው። ራሳቸው እንግዲህ እድሉ በሚያገኙበት ጊዜ ለህዝብ መግለጽ ይገባቸዋል ብዬ ነው የማስበው።
ዶክተር አብይ አህመድ ቃለ መሐላ በሚፈጽሙበት የሰኞው የፓርላማ ልዩ ስብሰባ ዲፕሎማቶችና ሌሎች እንግዶች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።